ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 7 ዲግሪ ዌስት
በ12604 ሜጋሄርስ
ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
እናስተብለኝ እንደምን አመሻችሁ አድማጮቻችን። ዛሬ ታህሳስ 22 ቀን 2008 ዓ.ም ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ከዚያ በማስከተልም በየሳምንቱ ቅዳሜ የምናቀርብላችሁ የደብዳቤዎች አምድ ዝግጅታችን ይቀርባል። ለመጨረሻም አመስ ህዝባዊነትን ያማከለ ይሁን በሚል ርዕስ በዳዊት ተመስገን የቀረበውን ጽሑፍ አሰምተን ዛሬ ያለን የመጀመሪያው ክፍል ፕሮግራም ይጠናቀቃል። አሁን ወደ ዜናው። ታህሳስ 20 ቀን በሆሮ ጉድሩ ዞን ጀርገዳ በሚባለው ወረዳ የአሊቦ ሁለተኛ ደረጃ መምህር የነበረውና የኦህዴዱ ከፍተኛ ባለስልጣን ወንድም መምህር አዱኛ በትምህርት ቤት ውስጥ በአጋዚ ጦር ጥይት ተመትቶ ለከፍተኛ ሕክምና በአዲስ አበባ ምኒልክ ሆስፒታል ሲታከም ቆይቶ አርብ ታህሳስ 22 ቀን ረፋዱ ላይ የሞተ መሆኑ ታውቋል። የሟቹ ወንድም ድጉማ አሬሶ የሙክታር ከድር አማካሪና የኦሮሚያ ክልል ተብዬ የልማት ተቋማት ቢሮ ኃላፊ በመሆኑ አስከሬኑን ለመረከብ በርካታ የኦህዴድ ባለስልጣናት በምኒልክ ሆስፒታል ተገኝተው እንደነበር ለማወቅ ተችሏል። ታህሳስ 20 ቀን በአሊቦ ሁለተኛ ደረጃ ትምህርት ቤት ተማሪዎች የተቃውሞ እንቅስቃሴ ሲያደርጉ የወያኔው አጋዚ ጦር ከስፍራው በመገኘት ባካሄደው ጭፍጨፋ አንድ ተማሪና ሁለት መምህራን መገደላቸውና ለጊዜው ቁጥራቸው ያልታወቀ ተማሪዎችም መቁሰላቸው ሲታወቅ የትምህርት ቤቱ ምክትል ዳይሬክተርና መምህር የሆነው አዱኛ ከቢሮ በማስወጣት በተኮሱት ጥይት ያቆሰሉት መሆኑ ታውቋል። ወያኔ በህዝብ ላይ እያካሄደ ያለው ጭፍጨፋ አገልጋዩና አሽከሩ የሆነውን ኦህዴድንም እየለበለበ በመሆኑ የአገዛዙ ማክተሚያ ሊሆን ይችላል የሚል አስተያየት የሚሰጡ አልጠፉም። ተያያዘ ዜና፣ በተለያዩ ቦታዎች ሲካሄዱ የነበሩት ህዝባዊ ተቃውሞዎች እንደገና ተቀስቅሰው እየተካሄዱ መሆናቸውን ለማወቅ ተችሏል። በምዕራብ ወለጋና ምዕራብ ሸዋ እንዲሁም በባሌ የተለያዩ ከተሞች በሁለተኛ ደረጃ በዩኒቨርሲቲ ተማሪዎች አማካይነት የሚካሄደው የተቃውሞ እንቅስቃሴ ተጠናክሮ ቀጥሏል።
ዘጋቢዎቻችን አዲስ አበባ በሚገኙ የተለያዩ የገበያ ስፍራዎች ተዘዋውሮ ባጠናቀሩት ዘገባ መሰረት የገና በዓልን ምክንያት በማድረግ በርከት ያሉ እቃዎች የገበያ ዋጋ ጭማሪ ያሳዩ መሆናቸውን ለማወቅ ተችሏል። የ100 ኪሎ ጤፍ ዋጋ ካለፈው በከፍተኛ ደረጃ በመጨመር 2300 ብር የገባ ሲሆን በዚህ ምክንያት እንጀራ እየጋገሩ የሚሸጡ ባልትና ቤቶች አንዱን እንጀራ ቀደም ሲል ሲሸጡበት ከነበረበት 3 ብር ከ50 ላይ ጭማሪ አድርገው 4 ብር በመሸጥ መጀመራቸውና 4 ብር ሲሸጡ የነበሩ ደግሞ 4 ብር ከ50 ሳንቲም በመሸጥ ላይ መሆናቸውን ለመዘገብ ተችሏል። አንድ በሬ 13500 እና ከዚያ በላይ በሆነ ዋጋ በአዲሱ ገበያ እየተሸጠ ሲሆን ጠቦት በግ 2000 ብር የፍየል ሙግት 4800 ብር በመሸጥ ላይ ናቸው። የአንድ ኪሎ ሽንኩርት ዋጋ 22 ብር እንዲሁም የአንድ ኪሎ ቅቤ ዋጋ 180 ብር የደረሰ ሲሆን የስጋን ዋጋ ወሰደ የተባለው ምስር ክክ ደግሞ 1 ኪሎ 56 ብር እየተሸጠ መሆኑን ዘጋቢያችን አድርሶናል። ፈረሱላው እስከ 1700 ብር ሲሸጥ የነበረው በርበሬ ወደ 2040 ብር ማሻቀቡም ታውቋል። ቲማቲም 1 ኪሎ 20 ብር፣ ቃሪያ 1 ኪሎ 18 ብር፣ ሎሚ በኪሎ 25 ብር፣ ብርቱካን በኪሎ 32 ብር በመሸጥ ላይ ያሉ ሲሆን የአንዱ ማዳበሪያ ከሰል ዋጋ ደግሞ 380 ብር ገብቷል። የምግብ እቃዎች ዋጋ ከአብዛኛው ሰው አቅም በላይ የሆነው ለረጅም ጊዜ መቆየታቸው የታወቀ ቢሆንም ዘንድሮ ደግሞ ገና አመት ባሉ ቀናት ሲቀሩት በጣም መጨመሩ ህዝቡን ከፍተኛ ስጋት ላይ ጥሎታል። የሩዋንዳው ፕሬዝዳንት ፖል ካጋሜ አርብ ታህሳስ 22 ቀን የፈረንጆችን አዲስ ዓመት አስመልክቶ በሬዲዮና በቴሌቪዥን ለህዝባቸው ባደረጉት ንግግር በቅርቡ በተካሄደው የውሳኔ ህዝብ ድምጽ አብዛኛው ዜጋ በስልጣን ላይ እንዲቆዩ ፍላጎት ያሳየሙን ተክሳው የህዝቡን ፍላጎት ለማሟላት በሚቀጥለው ምርጫ ለሶስተኛ ጊዜ የሚወዳደሩ መሆናቸውን ገልጿል። በተጨማሪም የተደረገው የህገ መንግስት ማሻሻያ ወቅቱን የተበቀና አንድነትን አጠናክሮ በማስቀጠል በኩል ከፍተኛ አስተዋጽኦ ሊያደርግ የሚችል ነው ብለዋል። ሚስተር ካጋሜ በሚቀጥለው ምርጫ ተወዳድረው አሁን ባለው ህገ መንግስት መሰረት ለሌላ 7 አመት ያህል በስልጣን ላይ ሊቆዩ የሚችሉ ሲሆን ከዚያ በኋላ በአዲሱ ህገ መንግስት መሰረት ለሌላ ለእያንዳንዳቸው 5 አመት ለሚሆኑ የስልጣን ዘመን ሊወዳደሩ የሚችሉ መሆናቸው ታውቋል። ወደፊት በሚደረጉት ምርጫዎች ሁሉ ካሸነፉ በጠቅላላው ከእንግዲህ ወዲያ ለ17 አመታት በስልጣን ላይ ሊቆዩ እንደሚችሉ ይገመታል። ካጋሜ በምርጫ ወደ ስልጣን የመጡት በ1995 ሲሆን እስካሁን ለ13 አመታት ያህል በስልጣን ላይ ቆይቷል። እድሜ ከሰጣቸውና የሚቀጥሉትን ምርጫዎች ካሸነፉ በጠቅላላው ለ30 አመታት በስልጣን ላይ ይቆያሉ ተብሏል። በቅርቡ በርካታ የሆኑ የአፍሪካ ሀገር መሪዎች የስልጣን እድሜያቸውን ለማራዘም ህገ መንግስቱን ማሻሻላቸው ይታወቃል። በብሩንዲ ፕሬዝዳንቱ ከህግ ውጪ ለሶስተኛ ጊዜ በስልጣን ላይ ለመቆየት ያደረጉት ሙከራ ከፍተኛ ተቃውሞ አስነስቶ ሀገሪቱን ወደ እርስ በርስ ጦርነት እየወሰዳት ይገኛል። ዛሬ አርብ ታህሳስ 22 ቀን በዋና ከተማዋ በቡጁምቡራ በተለያዩ ቦታዎች በፈነዱ ቦምቦች አንድ ሰው ሲሞት በርካታ ሰዎች የቆሰሉ መሆናቸው ተዘግቧል። በአንድ የገዢው ፓርቲ አባላት ያዘወትሩበታል በተባለ ቡና ቤት ላይ የተጣለው ቦምብ አንድ ሰው መግደሉና በርካታዎችን ማቅሰሉ የታወቀ ሲሆን ሌሎች 3 የፖሊስ አባላት በሌሎች ቦታዎች ላይ በተጣሉ ቦምቦች የቆሰሉ መሆናቸውን ለማወቅ ተችሏል። አድማጮቻችን፣ የዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ከሁለት ወራት በፊት የተመረጡት የአይቮሪ ኮስት ፕሬዝዳንት አላሳኔ ኳታራ በፈረንጆቹ አዲስ ዓመት ዋዜማ ባደረጉት ንግግር ለ3100 እስረኞች የእስራት ቅናሽ ያደረጉ ሲሆን ከነዚህ ውስጥ የተወሰኑት የሚፈቱ መሆናቸው ተገልጿል። ከአምስት ዓመት በፊት በአገሪቱ ውስጥ የተካሄደውን ምርጫ ተከትሎ ለወራት በዘለቀው ብጥብጥ 3000 የሚሆኑ ዜጎች የተገደሉና በርካታዎች የተጎዱ ሲሆኑ በተባበሩት መንግስታት የሰላም አስከባሪ ኃይልና በፈረንሳይ ወታደሮች አማካኝነት መረጋጋት የተገኘ መሆኑ ይታወቃል። ከግጭቱ ጋር በተያያዘ በርካታ ሰዎች መያዛቸው የሚታወስ ሲሆን የቀድሞ ፕሬዝዳንት በቁጥጥር ስር ውለው ፍርዳቸውን ከዓለም አቀፉ የወንጀል ፍርድ ቤት እየተጠባበቁ ናቸው። በቅርቡ በሁለቱ በሊቢያ የተጻራሪ ኃይሎች መካከል የተፈረመው እርቅ በተለይ በምስራቅ ሊቢያ የሚገኘውና በዓለም አቀፍ ደረጃ እውቅና ያገኘው የሊቢያ መንግስት ምክር ቤት አባላት ተቃውሞ እንደገጠመው የሚታወቅ ሲሆን የምክር ቤቱ አባላት የእርቁን ሐሳብ እንዲቀበሉ ግፊት ለማድረግ አንድ የተባበሩት መንግስታት ከፍተኛ ባለስልጣን ወደ ምስራቅ ሊቢያ የሄዱ መሆናቸውን ከስፍራው ከተገኘ ዜና መረዳት ተችሏል። ማርቲን ኮብለር የተባሉት የተባበሩት መንግስታት ድርጅት ሉክ ሻት በተባለች ከተማ ተገኝተው ከመንግስት ባለስልጣኖች ጋር ከምክር ቤቱ መሪ ጋር ተገናኝተው የተወያዩ መሆናቸውም ታውቋል። የተባበሩት መንግስታት ድርጅት የእርቅ ሐሳብ ከሁሉም በኩል የተውጣጣ 17 አባላት የሚገኙበት የመንግስት አካል እንዲቋቋም የሚጠይቅ ሲሆን ከሁለቱ ተጻራሪ ኃይሎች በኩል ያሉ ባለስልጣኖች የፈረሙት ቢሆንም የማይናቅ ቁጥር ያላቸው የምክር ቤት አባላት የተቃወሙት መሆናቸው ይታወቃል። የልዑኩ ጥረት ምን ያህሉን ሊያሳምን እንደሚችል እስካሁን ግልጽ አይደለም። በግብጽ በአባይ ወንዝ ላይ የነበረ አንድ የህዝብ ማመላለሻ ጀልባ ወደ ውስጥ በመስጠሙ ሁሉም ተሳፋሪዎች ህይወታቸውን ሳያጡ አይቀርም የሚል ስጋት ተፈጥሯል። የአደጋ መከላከያ ሰራተኞች እስካሁን ድረስ የ14 ሰዎች አስከሬን አግኝተው ያወጡ ሲሆን ፍለጋው የቀጠለ መሆኑን የግብጽ መንግስት ሬዲዮ ገልጿል። ጀልባዋ ከተገለበጠች በኋላ ህይወት የማትረፉ ስራ ወዲያውኑ ባለመጀመሩ በርካታ ህዝብ በቦታው በመገኘት ተቃውሞውን የገለጸ ሲሆን ፖሊስ አመጹ ከቁጥጥር ውጪ እንዳይሆን እርምጃ ወስዷል ተብሏል። የግብጽ መንግስት የሞት አደጋ ለደረሰባቸው ቤተሰቦች $1,300 ካሳ ለመክፈል ቃል የገባ ሲሆን የአካል ጉዳት ለደረሰበት ደግሞ $255 የሚሰጥ መሆኑን ገልጿል። የአደጋው መነሻም ሆነ በጀልባዋ ላይ ምን ያህል ሰዎች እንደነበሩ እስካሁን የተሰጠ መረጃ የለም። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል።
የደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ጤና ይስጥልኝ አድማጮቻችን፣ የዛሬ የደብዳቤዎች አምድ ዝግጅታችንን የምንጀምረው መስከረም ደረጀ ከሉንድ ስዊድን በላኩልን አጭር መልእክት ይሆናል። ለፍኖተ ዴሞክራሲ ወገኖች፣ ይህ የሚከበረው የባዕዳን አዲስ አመት የወያኔን መንኮታኮትና ውድቀት የምናይበት አመት ይሆን ዘንድ እመኛለሁ። መልካም አዲስ አመት ይህንን በዓል ለሚያከብሩ ወገኖች በሞላ ይላሉ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አስቀድሜ በፍጹም ልባዊ ሰላምታ እናንተንና አድማጮችን እጅነሳለሁ። ባለፈው ሰሞን በተለያዩ ቦታዎች ወያኔን ያርበደበዱ አመጾች ተንቦግጎ ነበር። የህዝባዊ አመጾቹ የሳት ነበልባሉ ላንቃ የወያኔን መንደር አርዶስ ነበር። ወያኔ ትግሉን ለመክታት የተጠቀመበት ዘዴም ምንጊዜም ገዢዎች ይይዙት ይጨብጡ ሲቸግራቸው ለይስሙላ የህዝብን ጥያቄ እንደተቀበሉ የሚያሳይ ማጭበርበሪያ መግለጫ ይሰጣሉ። አንዱ ይሄ ነው። ሌላው የንቅስቀሳው መሪ አስተባባሪ ተሳታፊ በሚል ወጣቶች፣ ጎልማሶች፣ ሴቶች፣ አዛውንቶች፣ ገበሬዎች፣ መምህራን፣ ነጋዴዎች፣ ተማሪዎች፣ የመንግስት ሰራተኞች በገፍ እየታሰሩ ነው። የሚያዙት ሰዎች ሲያዙ እጅግ አሸቃቂ የሆነ ድብደባ ይፈጸምባቸዋል። በእስር ቤትም በህዋት ደህንነቶች እጅግ ሸቅጣጭ ስያል እየተፈጸመባቸው መሆኑን ወያኔ ፖሊሶች እየሰማን ነው። ከዚህ አልፎ በአንድ አካባቢ ህዝብ ላይ በጅምላ ግፍ ሲፈጸም አይተናል፣ አልቅሰናልም። በወሊሶ አንድ ቅዳሜ ገበሬዎች ወደ ገበያ ሲወጡ በከተማው መግቢያ ላይ የወያኔ አረመኔ ጦር አጋዚ የተሰኘው የፌደራል ፖሊስ ዩኒፎርም በመልበስ ወደ ገበያ የሚያስገቡት መንገዶች ላይ በመቆም ገበሬዎችን ጉልበት ጉልበታቸው ላይ በቆመጥ ቀጠቀጧቸው። ገበሬዎቹ እንኳን መሮጥ ተነስተው መሄድ አልቻሉም። እዛው ጥለዋቸው ከሄዱ በኋላ በቃሬዛና በሰዎች ሸክም ነበር ከወደቁበት የተወሰዱት። ልብ በሉ፣ ነጋጠባ የገበሬ መንግስት ነን የሚሉ ወያኔዎች የገበሬ ጸር እንደሆኑ ከዚህ መረዳት ይቻላል። በየቤቱ ካለ ፍርድ ቤት ትዕዛዝ በሕግ አምላክ እየተባሉ መኖሪያ ቤቶችን ፈንቅለው ይገቡና ያገኙትን ሴት፣ ሕፃን፣ ሽማግሌ በርግጫ በጥፊ በሰደፍ ይደበድቡና ቤቱን ይገለባብጡታል። እህል፣ ዱቄት፣ ሊጥ መሬት ላይ ደፍተው አይተናል። ምክንያታቸው የተደበቀ መሳሪያ ለመፈተሽ የሚል ነው። ቤት ውስጥም ሆነ ግቢ ውስጥ መሳሪያ የተቀበረበት ስፍራን ከተረጠሩ ቤት ውስጥ ያገኙአቸውን ሰዎች እየተቀጠቀጡ ያስቆፍሯቸዋል። ይህንን ግፍ የሚፈጽሙት ምንም አይነት ራዕይ የሌላቸውና ሴቶችን ሲደበድቡ ሲታዩ ከሴት የተወለዱም አይመስሉም። በአብዛኛው የሚናገሩት ትግርኛ ነው። ለዚህ አረመኔያዊ ድርጊታቸው ጨካኝ የሚለው ቃል አይበቃም። ሴቶችን በሰደፍ በጥፊ መተው መሬት ከጣሉ በኋላ ሆዳቸውንና ማህፀናቸውን በእግራቸው ሲረግጡ ላያቸው የአይሲስ አሸባሪዎች እንጂ ኢትዮጵያዊ አይመስሉም። ጥያቄዎቻቸውንም በሰላም ላቀረቡ ዜጎች ወያኔ የሰጠው ምላሽ የወያኔን አረመኔነት በደንብ አድርጎ አሳይቶናል። ገበሬዎችን የደበደበ የቱን ያህል የሰራዊት ብዛት ይኑረው፣ የተፈለገውን ያህል የረቀቀ የጦር መሳሪያ ይኑረው፣ የገበሬ ደምና አምባ አፈሩን ልሳት ቀርም። ለጥገኛ ተዋሲዎቹ ለወያኔ ደህንነቶችና ወታደሮች ደሞዝ ከፋዩ እኮ ገበሬ ነው። ለውለታው በወያኔ ውሾች ተነከሰ። እስኪ ታያችሁ፣ ይህ ወቅት የመከር ጊዜ ነው። ገበሬዎች ማናቸውንም ምርታቸውን ወደ ገበያ ባለማውጣት በአንድነት ቢያድሙ በተቀዳሚነት ህዝብ ይጎዳል። ይሄ ደግሞ አይቀሬ ነው። ለማየት ያብቃን። መጪው ሳምንት የገና በዓል ነው። በአዲስ አበባ ዙሪያ የሚገኘው ገበሬ ምርቱን ለገበያ ላያወጣ ይችላል የሚል ስጋት አለ። የዚያኔ ወያኔ ገበሬውን በድጋሚ ሊቀጠቅጥና ሀብቱን ሊዘርፍ ይሞክር ይሆናል። ውጤቱን ካሁኑ መናገር ይቻላል። ወያኔ ህዝብን ለመቅበር አጥልቆ የቆፈረ ጉድጓድ ውስጥ መቀበሩ አይቀሬ ይሆናል። ሁሌም ከጨለማ ወደ ብርሃን ሲጓዙ ይከብዳል። ጨለማው ወያኔ ይወገዳል። የኢትዮጵያ ገበሬ በተለይ የኢትዮጵያ ህዝብ በአጠቃላይ ከወያኔ የጭቆና ቀንበር ነፃ እንወጣለን። ጎህ ይቀዳል፣ ብርሃን ይወጣል በማለት ደብዳቤያቸውን ያደረሱን እነ ሰቦቃ ካስጎሪ ናቸው።
ይድረስ ለፍኖተ ሬዲዮ አዘጋጆች። ነገር ቢበዛ በአህያ አይጫንም ይላል ያገሬ ሰው። ስለ ወያኔ ማንነትና የህዝብ ጠላትነት አስረዱኝ የሚል ሰው ካለ ወይ ወያኔ ነው ወይም በጆሮና አይኖቹ ላይ ተኝቶ የከረመ ተላላ ነው። ቢባልም ግን ይህን አረመኔ ቡድን በስልጣን ያቆየነው እኛው ዜጎች መሆናችንን ማወቅና ማመን ይጠበቅብናል። በተለይም በውጭ ሀገር ያለው ኢትዮጵያዊ ግሮ ጥሮ ያገኘውን ገንዘብ ወደ አገር እየላከ ለወያኔ ኢኮኖሚ ዋና ደጋፊ ሆኖ ቆይቷል። የመለስ ዜናዊ ልጆች ሰሞኑን ባወጡት መግለጫ ከውጭ የሚመጣልን የሀገሬው ገንዘብ 3 ቢሊዮን ዶላር ሆኗል ሲሉ አስታውቀዋል። ግምቱ ግን ከዚህ በላይ ነው። ወያኔ ይህን ያህል ገንዘብ ቢያጣ የሚደርስበትን ጉዳት መገመት የምንችለው ነው። ነገር ግን ማዕቀብ ለሚባለው ጥሪ ሰሚ ከጠፋ ውሎ አድሯል። የአዜብ ጤፍና የወያኔ ቢራ ከኢትዮጵያ በልቷል። ባለፈው የዳያስፖራ ስብሰባ ተሰብሳቢዎቹ ቅሬታ ቢያስመዘግቡም አሁንም ሮጠው እየመጡ ለኮንዶሚኒየም የሚሰግዱ ጥቅም አገኛለሁ በሚል ወገናቸውን የሚክዱና ጸጥታን የሚያቅፉ ገንዘብ አብሰውም ሲከብሩ የሚታያቸው የሚቃዡ ብዙ ናቸው። እባካችሁ ባላችሁበት ቆዩ። ለጥቅም ብላችሁ አገራችሁን አትካዱ፣ ወያኔን አታጠናክሩብን እላለሁ ሲሉ አንተነ ግርማ ከአዲስ አበባ ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ሬዲዮ መልካሙን ሁሉ እመኝላችኋለሁ። አቀራረባችሁ በእጅጉ ማራኪ ነው። ከዚህም የተነሳ ደጋግሜ አዳምጣችኋለሁ። በርካታ ቁም ነገሮችን ቀስሜበታለሁ። በአገራችንና በኢትዮጵያ ሕዝብ ላይ የተጫነውን ፈላጭ ቆራጭ ዘረኛ ስርዓት ለመጣል በሚደረገው ትልቅ ብዥታ ነበረብኝ። የተረዳሁት ፍኖተን ማዳመጥ ከጀመርኩ ወዲህ ነው። በበኩሌ ወያኔን ከስር መሰረቱ ለማስወገድ ምሁራኖች የሚሉትን ካለምንም ማሰብ እየተቀበልኩ አይቼዋለሁ። ወያኔ ራሱ ባዘጋጀው የምርጫ ህግና የምርጫ አስፈጻሚ ተቋም በምርጫ ተወዳድሮ ማሸነፍ ይቻላል የሚል እምነት ነበረኝ። እንዲህ ያለውን እምነት ያስኩት ተላላቆቹ ሙራን በጠመንጃ መታገል አላስፈላጊ የሆነ ደም መፋሰስ እንደሚያስከትልና በጠመንጃ ታግሎ ለስልጣን የሚበቃ ሁሉ ስልጣን ላይ ከወጣ በኋላ ፈላጭ ቆራጭ ስለሚሆን የፈጀውን ጊዜ ይፍጅ እንጂ በምርጫው ድር መታገል ብቸኛው የትግል አማራጭ እንደሆነ የሰበኩት አነውሉሎኝ ነበር። በሌላ በኩል ደግሞ ከኤርትራ በረሃ የሚንደረደር የታጠቀ ኃይል እንዳደራጁ ቀደም ባለው ጊዜ በተደጋጋሚ የትጥቅ ትግልን ሲኮንኑ የነበሩ ሲናገሩ በሰማሁበት ወቅት የተማሩ ናቸው ብዬ ይህንንም ተቀበልኩ። ነገር ግን በዚህ ላይ ብዙም አልቆየሁም። እነሱ መሪዎቹ ዶክተር ብርሃኑና አሁን በወያኔ እስር ቤት ያለው አንዳርጋቸው ስለ ሻቢያና የሻቢያው መሪ ኢሳያስ የሚሰጡት ፈር የለቀቀ አስተያየትና ባዶ ድንፋታ ነገሩ ስላማረረኝ ሐሳቤን አስረወጠኝ። ኢሳያስን ዴሞክራት ሲሉ በኤርትራ ህዝብ ቁስል ላይ ጨው መነስነስ እንደሆነ ተሰማኝ። አንዴ ደግሞ ዶክተሩ የእርዳታ ምንጫቸውን በተመለከተ ሲናገሩ ከየትም ከማንም የሚመጣ እርዳታን እንደሚቀበሉና ይህም ማንም እንደማይመለከተው ደንፍተው ሲናገሩ ስሰማ አንጀቴ ተጠበሰ። አገሬን ነጻ ለማውጣት እንዴት ከማንም የሚመጣ እርዳታ አገሬ ኢትዮጵያን ነጻ ያወጣል ብዬ አወጣው አወረድኩ። ከዛም ሐሳብ አገኘው። ሀገሬና እኛ ህዝቦቿ ከወያኔ ቀንበር የምንላቀቀው ከማንም በሚመጣ እርዳታ ሳይሆን ሀገሬንና ህዝቧን ከልብ በሚወዱ ኃይሎች ከሚገኝ ብቻ መሆኑን አመንኩበት። ከአንዳንድ ሰዎች ጋር በዚህ ጉዳይ ላይ ስንነጋገር ኢሳያስን ማወደሳቸው ታክቲክ እንደሆነና ከማንም እርዳታ መቀበልም ትግሉን ለድል እንደሚያፋጥነው ክርክር ገጠሙኝ። ይህም አልተዋጠልኝም። ለምን በትሉ ሻቢያ ሞኝ ሆኖ በእነዚህ ይሸወዳል ብዬ ለማመን ይከብደኛል። ከማንም እርዳታ መቀበል ማለት ደግሞ ከአልሸባብም ከአይሲስም ማለት ነውኮ። እግዚኦ በጣም ይከብዳል። እነዚህ የኢትዮጵያ አቀባሪዎች እንጂ ፈዋሾች ሊሆኑ አይችሉም። አንዳንዴ ሳስበው ይሁሉ ጋጋታ ከወያኔ ጋር ለመደራደር ይመስላል። ሀርማን ኮሆንና ዴቪድ ሼን ይህን ተልዕኮ ይወጣሉ። አዲሱ የአሜሪካው ሲአኤ ቋንቋ መንግስት መተካት ወይም ሪፕሌስመንት የሚለው። በበኩሌ ለኢትዮጵያ ትንሣኤ አድራጊ ፈጣሪ እኛው ኢትዮጵያውያን ብቻ እንጂ ማንም የባዕድ ኃይል ሊሆን አይችልም። አሜሪካ የምትማስነው ስልጣን ላይ ያወጣችው ወያኔን በስልጣን ለማሰናበት ካልሆነ በስተቀር ለህዝብ የሚጠቅም ሊሆን አይችልም። በአውሮፓና በአሜሪካ ላይ ተስፋ መጣል ከንቱ መሆኑን ፍኖቶች እናንተ ከምታቀርቧቸው ትንተናዎች ግንዛቤን ማዳበር ችያለሁ። ቀደም ሲል አንዳንዶች ሲናገሩ የምሰማው ኢህአፓ ተሳዳቢ ነው የሚለው ሸወራራ አባባል ሙሉ በሙሉ ካሜሮ ያስወግጃለሁ። ስድብ የሚባለው እኮ ሐቅን ፍርጥ አድርጎ ማውጣት ነው። ይህ ለሀገር ለህዝብ ሲባል የግድ መሆን ያለበት ነው። አቀራረባችሁ ይበል የሚያሳይ ነው። በበኩሌ ሁሌም አዲስ ጉዳይ ለመማር በጉጉት እየተከታተልኳችሁ እንደሆነ መግለጽ ወዳለሁ። በቀጥታ ከኢህአፓ ጋር ግንኙነት ማድረግ ለምንፈልግ የኢህአፓን የስልክና የፖስታ አድራሻ አሳውቁን። አመሰግናለሁ። እሌኒ ነኝ ከገዳም ሰፈር አዲስ አበባ።
ተከታዩን ደብዳቤ ላኩልን ደግሞ ቦጋለች በቀለ ከጉለሌ ናቸው። ይድረስ ለተከበራችሁ ፍኖቶች። የትግሬዎቹ ገዢ ቡድን የህዝብን አመጽ አፍኛለሁ ወይም አስቆሚያለሁ ቢልም እየቀጠለ ነው። ይህ አባባሌ ተስፋን አዘል ነው እንጂ ስጋቱ ያለ ነው። ያለውን ትግል በብሔረሰብና በክልል ደረጃ ለማምከን የሚጥረው ወያኔ ብቻ አይደለም። ከፋፋይ በራሪዎች ከመቅጽበትም በጎጃምና ጎንደር ሳይቀር ብቅ ብቅ ብለዋል። እንደሰማሁት በውጭ አገሮችም በተቃውሞ ሰልፎች ጊዜ ከፋፋይ መልእክት አዘል የሆኑ በራሪዎች ተሰራጩ ሲባልም ሰምቻለሁ። ከማሳዘን በላይ ማስቆጣት ያለበት ነው። ህልውናቸው ያልታወቀ ድርጅቶችም ድንገት በወረቀት ቢያንስ ብቅ ብለውልናል። በበኩሌ ከወያኔ የተንኮል ጓዳ ገና ብዙ እየተወጠነጠነ እንደሚቀርብልን ጠባቂ ነኝ። ነግ በዚህ በዚያ ህዝብን የሚጎዳ ፍንዳታ ቢሰማ
ግድያ ቢካሄድና ወያኔ ተሽቀዳድሞ ጣት ጥቆማ ቢጀምር ነቅቶ መገኘትን ማሳሰብ ፈልጋለሁ። መልእክቴ ግልጽ ነው ብያምናለሁ ሲሉ ወጋለሽ በቀለ ከጉልሌ ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች ይህችን የመጀመሪያ ደብዳቤን ከደረሳችሁ አንብብልኝ። 1970 መስከረም አጋማሽ በደርግ እጅ ገብቼ እስከ 1974 ዓመተ ምህረት መጨረሻ በተለያዩ እስር ቤት ከፍዳና ከመከራ ጋር ገፍቼ ተፈታው። ያችን 5 ዓመት የአብዮት ጠባቂና የወይኒ ፖሊስ ጋጥ ወጥ ማንጓጠጥን ተጋፍጣ ከኔ በላይ የተሰቃየች እናቴን ከእስር ለመውጣት ወራት ሲቀረኝ በሞት ተነጠቅኩኝ። ላፈርም አላበቃዋትም። ከዛ በኋላ የኔ ሕይወት አልሆነም። አብሬ ያደግኳቸው የትግል ጓዶቼ አብዛኞቹ ተገደሉ፣ ተሰደዱ። የእናት ፍቅር የጓደኞቼን ፍቅር በተከታታይ ሳጣ ያለኝ አማራጭ ከተማውን ለቆ ወደ የገጠር ከተማ መጓዝ ነበር። ይኸው እነሆ ከሰላሳ ዓመት በላይ አካባቢውን ለቅቄ የልጆች አባት ሁኜ እነሆ እስከ ዛሬ በልቤ ተጽፎ ያልወጣውን የሃፓን ፍቅር ታምቄ ተቀምጫለሁ። ታዲያ ባለፈው ቀናት ለልጆች ሕክምና ወደ ትልቁ ከተማ መጥቼ በኔው ዕድሜ ክልል ባሉ ሰዎች ቤት በእንግድነት ገብቼ ስንጫወት ቴሌቪዥን ተከፈተ። ብዙም ስለ ፖለቲካ ባናወራም የምንግባባ አይነት ብንሆንም ብዙ ፍራቻም አላደረብንም። ቴሌቪዥኑ ተከፈተ። ለተወሰኑ ሰዓት የክላሲካል ሙዚቃ ከተሰማ በኋላ ይህ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው፣ ዘወትር በኢሃፓ እየተዘጋጀ የሚለውን ስሰማ የተቀመጥኩበትን ወንበር የመስመጥ ያህል ተሰማኝ። ትንሽም ዞር አለብኝ። ከዛ በኋላ የሆንኩትን መናገር ያቅተኛል። በመጨረሻም የማያቋርጥ እንባ በሌሎቹ ታጅቤ አስነካሁት። ከዚያ በተከታታይ ለአራት ሰዓታት አደመጥኩ። ሰዎቹም ከተኙ በኋላ ማመን አቅቶኝ እስከሚነጋ ደረስኩ። መብራቱ ባይቋረጥ ቴሌቪዥኑም ባይቋረጥ ትቼውም የምተኛ አይመስለኝም ነበር። በማግስቱ መመለስ ቢኖርብኝም በራሴ ፍቃድ ለሁለት ቀን አስረዥሜ እዛች ከተማ ቆየሁ። ላፍታም ወደ ውጭ ሳልወጣ የሃፓን ናፍቆቴን በድምፅ፣ በመዝሙሩ፣ በግጥሙ፣ በቅስቀሳ ይዘት፣ በዜናው ታማኝነት ስደመም ውዬ አደርኩ። እንግዲህ ሕይወት ነውና ልጆችን ይዤ ወዳለሁበት ትንሽ የገጠር ከተማ ተመለስኩ። ከዚያ በኋላ ሕይወቴ በመቆየቱና የሃፓንም በማዳመጤ ትልቅ የሆነ አዲስ የሆነ ሕይወት ተላበስኩኝ። ውድ ፍኖቶች የማመሰግንበት ቃላት የለኝም። ለድርጅቱ አባላትም አመራሮችም በጽናት ቆይታችሁ ህሉናችሁን ጠብቃችሁ ብጠብቀውም እንኳን ካላችሁ ጥላት ብዛት ለዚህ በቅታችኋል ብዬ አልጠበቅኩም ነበር። ይችን ደብዳቤ ስደመድም ከመደቤ ቆሜ በታላቅ ጓዳዊ አክብሮት ነው። ከዚህ በኋላማ እኔም አለው በተጠንቀቅ ልጓዝ በድል ጎዳና በተወሰውት ጓዶች ፋና። በላካችሁልኝ እንገናኝ። በእሸቱ ከኢትዮጵያ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ልባዊ ሰላምታዬ ይድረሳችሁ። የኢትዮጵያ ህዝብ ልማትና የወያኔ ልማት አይገናኙም። ለወያኔ ልማት ማለት መዋሸትና መወሻከት ሲሆን ለኢትዮጵያ ህዝብ ግን እውነትን ሐቅን መመስከር ነው። ወያኔ ድንጋዩን ወርቅ ወርቁን ድንጋይ ሲል ህዝብ ግን አካፋን አካፋ እንጂ ዶማ አይልም። ወያኔ አገርን እየዘረፈ ያዘርፋል። የአገርን ሀብት ይመዘብራል። አገርን ቆርሶ ለባዕዳን ይሰጣል። ወያኔዎች ህዝብ በራብ እየተቆላ ድርቅ እንጂ ረሃብ የለም እያሉ በተራበው ህዝብ ላይ ዳንኪራ ይረግጣሉ። ወያኔዎች ያለ ሐሳብና ያለ ስሌት ከቻይና ከህንድ ከአውሮፓ ከዓለም ባንክ ወዘተ ይበደራሉ። መጪው ትውልድ ከፍሎ የማይጨርሰው እዳ ውስጥ ነክረውታል። ወያኔዎች የሚማስኑት ለኢትዮጵያ ሉዓላዊነት ሳይሆን ለትግራይ የበላይነት ነው። አንዳንድ ኢኮኖሚስቶች ያገርን እድገት ከፎቅና ከመንግስት ግንባታ ጋር በማያያዝ ሀገራችን ተመንድጋለች ብለው ይሞግታሉ። አሁን ያለው እድገት ከተባለ የንጉሱ ዘመን ምን ሊባል ይችላል? ዛሬ በአዲስ አበባ ድንቅ ቅርጽና ውበት ያላቸው ህንጻዎች ከዛሬ 50 ዓመት በፊት የተገነቡ ናቸው። ፋብሪካዎችንም ካነሳን እንዲሁ ከዛሬ 50 ዓመት በፊት የተገነቡ ግዙፍና ብዙ ነበሩ። የድገት መለኪያው የፎቆች፣ የመንገዶች፣ የፋብሪካዎች ግንባታ ብቻ አይደለም። ከእያንዳንዱ ግንባታ ጀርባ ያለው የተገደነ ጉዳይም ነው። እድገት ካለ ነጻነት ትርጉም አልባ ነው። በሌላ አነጋገር ከነጻነት የተፋታ እድገት ለሰፊው ሰርቶ አደር ህዝብ ድህነት ነው። በበኩሌ ከነጻነት የተፋታ የተጣላ እድገት የሚያመጣው እርግማን እንጂ በረከት አይደለም እላለሁ። በዚህ በዘረኛው በወያኔ ዘመን በዘመናዊ እርሻ ስም፣ በፋብሪካ ስም፣ በመንገድ ግንባታ ስም አገር ተወረረ እንጂ አላደገም። ቱርኮች፣ ቻይናዎች፣ ህንዶች፣ አረቦች ወዘተ ፋብሪካ ሲከፍቱ የሚያድጉት እነሱ እንጂ የኛ ሀገር አይደለችም። በእኛ ሀገር እስከ ዛሬ ለአንድ ለተወሰነ ስራ ለአንድ ሰዓት የሚከፈል ዝቅተኛ ደሞዝ አልተደነገገም። ቻይናዎቹ፣ ቱርኮቹ፣ አረቦቹ፣ ህንዶቹ ለሰራተኛ የሚከፍሉት በህገ መሰረት ሳይሆን እነሱ እንደፈለጉት ነው። እንዲህ ያለው ህይወት ደግሞ በቅኝ አገዛዝ ዘመን ከነበረው የከፋ ነው። የሚባለው እድገት እንደ ካሮት ቁልቁል ከሆነ በእርግጥ ሀገራችን አድጋለች? እድገት ከተባለ የሀገር ሀብት በፍትህ ለሁሉም ዜጋ በርትህ በሆነ መንገድ በኩል ሊዳረስ ይገባዋል። ወያኔ ከፍተኛውን ድርሻ እየዘረፈና እያጋዘ ያለው ወደ ትግራይ ነው። በአዲስ አበባ ከሚገኙ ፎቆች ውስጥ 80% በትግራይ ተወላጆች መያዙ እድገት ሳይሆን ጦስ ነው። ዓለም ባንክና የዓለሙ የገንዘብ ድርጅት ውስጥ ሲያገለግሉ የነበሩ የኢኮኖሚ አዋቂዎች የነዚህ ሁለት መሰሪ የአሜሪካ ድርጅቶች ጸረ እድገት መሆናቸውን ደፍሮ ሲናገሩ አንሰማም። የዚህ ምክንያቱ ባይነግሩንም አንስተውም። ከነዚህ ድርጅቶች ጋር ያላቸው የጥቅም ግንኙነት ችግር ላይ ላለመጣል መሆኑ ይገባናል። የዋሾ ምሁራን መበርከት የሚያሳየን እድገት ሳይሆን የኢኮኖሚን እገታ ነው። እንደውነቱ ከሆነ በኢትዮጵያ ህዝብ ድህነት የውያኔ ቁንጮች አድገዋል። የቻይና ኩባንያዎች ስራ አጥ ቻይናዎች አትርፈዋል። ቱርኮች፣ አረቦች፣ ህንዶች በልጽገዋል። እባካችሁ እናንተ የዚህ የፍኖተ ዲሞክራሲ አዘጋጆች የውያኔ እድገት በኢትዮጵያ ህዝብ ረሃብ፣ ጥም፣ ደዌ፣ ችጋር ላይ መሆኑን በስፋት እያቀረባችሁ ህዝብን ከውዥንብር አውጡት። ጥሩነህ ከአሰላ አርሲ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ እንደምን ሰምታችኋል? ለምታከናውኑት ስራ ምስጋና ይድረሳችሁ። ግጥሞቹ፣ የሚነበቡት መጽሐፍት፣ ዜናውና ሀተታው ሁሉ በርቱ የሚያሳይ ነው። ከፍኖተም ከሌሎችም አቅርቦት የተረዳሁትና በጣም እያሳዘነኝ ያለው አንዱ ሁኔታ አሁንም በወያኔ ላይና በሻዕቢያ ላይ እምነት የጣሉ ወይም የተደነጋገሩ ክፍሎች መኖራቸው ነው። ባለፉት 25 ዓመታት የትኛው ድርጅት ነው በሻዕቢያ ተረድቶ ወያኔ ሊያጠቃ የቻለ? የትኛውስ በአዲስ አበባ የመሸገ ጸረ ሻዕቢያ ኃይል ነው በኢሳይያስ ላይ ሊዘምት አቅም ያገኘው? በኔ ግምት ሁለቱም አገዛዞች ቢቀረኑም ቢዋጉም ዋናው የጋራ ጠላታቸው ኢትዮጵያ ናትና ህልውና ጥበቃ ላይ መተባበራቸው አልቀረም። እከክልኝ ልከክልህ ሲባባሉ ቆይተዋል። በመሃሉ ያለቀው ከመቶ ሺህ በላይ ዜጋ ነው ሊታዘንለት የሚገባው። ኦነግ የተጠቀመ መስሎትና ካፈርቁ አይመልሰኝ ሆኖበት የፈጸመው አንዱ ዋናው ስህተት ወደ ሻዕቢያ መጓዙ ነው። ሻዕቢያ በስሙና በሌሎች ቡድኖች ስም ከጋዳፊ ያገኘውን 1 ሚሊዮን ዶላር ለራሱ በላ እንጂ ከ50,000 ዶላር በላይ ለኦነግ አልሰጠውም። ኦነግንም ከፋፈለውና ፈርጠም ብሎም እንዳይንቀሳቀስ አደረገው። አሁንም የምናየው ይህንኑ ነው። የአርበኞች ግንባር የተባለውንም በተመለከተ በአማራው አካባቢ ሊደረግ የሚችለውን ስምሪት በሻቢያ ቁጥጥር ስር ለማስገባት ነበርና የነ ኢሳይያስ እቅድ እነ ተስፋዬ ጌታቸው ተገደሉ፣ እነ ኮሎኔልና ሌሎችም ደብዛቸው ጠፋ። ግንባሩም የቀረው ጥላው ነው ቢባል ስህተት አይሆንም። ከፕሮፓጋንዳው ባሻገር ይህ ነው ያለው እውነቱ። ሻቢያ ኢትዮጵያን ሊያጠፋ እንጂ ሊረዳ የቆመ አልነበረም፣ አይደለም፣ አይሆንምም። ለዚህም ነው የደርጉ ካሳ ከበደ ኤርትራ ላይ የሚዘምት ጦር የሚሰለጥንበት ተቋም ኃላፊ የነበረ ገልበጥ ብሎ ለኢሳይያስ ጥብቅና ሲገባ እና አሜሪካ ምን ፈልገው ነው ወደሚባለው ጥያቄ ይገፋፋል። ምላሹ ብዙ አላንከራተተንም። ኢትዮጵያን ለውድቀት የዳረገውና ዛሬ ለኤርትራ ጠበቃ የሆነው አሜሪካኑ ሄርማን ኮሆን ወያኔና ሻቢያ መታረቅ አለባቸው ወዘተ በሚል ዝርዝሩን ሳይቀር አቅርቦልናል። ኮሆን አረቦች የአፍሪካ ቀንድን ሊይዙ ነው በሚል ተቆርቋሪ መስሎ ያቀረበው ሐሳብ በመሰረቱ ወያኔና ሻቢያን አፍጦ ከመጣባቸው የህዝብ አመጽ ጎርፍ ለመከላከል መሆኑ ደግሞ ለሁላችንም ግልጽ ሆኗል። ማን ቢሞኝ ልል ስቃጣኝ ግን አሁንም ሻቢያን የሚያምኑ ለወያኔም ጆሮ የሚሰጡ እንዳሉ ትዝ ይለኝና እታቀባለሁ። ቅጥረኞችም ከሃዲዎችም እንዳሉት ሁሉ ሞኞችና ተላሎችም በርክተዋል። የሆዳሙማ አይነሳ። አብዱል ቃድር አልሙክታር ኦምዱርማን ሱዳን።
ሰላም ፍኖቶች፣ እንደው አንድ ነገር ሆዴን በላኝና ይችን ላኩላችሁ። በእኛ ሀገር በዚህ በኢትዮጵያ ታላቅ ገድል ያበረከቱና እጹብ በረከቶችን ያበረከቱ ሲታወሱና ሲዘከሩ እንብዛም አይሰማም አይታይም። ነብይ በገዛ ሀገሩ ይቀላል እንደሚባለው አይነት የሆነ ነው። እስከዛሬ ሐውልት ይቆምላቸው ሲገባ ሐውልቱ ቀርቶ ስማቸው እንኳን በቅጡ የማይታወሱ ቁጥራቸው የትየሌሌ ነው። የሩቁን እንኳን ተተን ለአብርሃ ደቦጭና ለሞገስ አስገዶም፣ ለበላይ ዘለቀ፣ ለታከለ ወልደ ሐዋርያት፣ ለአብዲስ አጋ፣ ለዮፍታይ ንጉሴ፣ ለነሸዋ ረገድ ገድሌ፣ ለመንግስቱና ገርመሜ ነዋይ፣ ለጥላሁን ግዛውና ጓደኞቹ፣ ለዋለልኝ መኮንንና ጓደኞቹ፣ ለነ አብርሃ ገሙና ለመሳሰሉት ሐውልት ማቆም በተገባ ነበር። ከዚያም ወዲህ ለሰዓሊውና ለገጣሚው ገብረ ክርስቶስ ደስታ፣ ለሎሬት ጸጋዬ ገብረ መድን በንጉሱ ዘመን መስፍን ሐረር ተብሎ የሚጠራው መንገድ በደርግ ዘመን በላይ ዘለቀ መንገድ ተብሎ እንደነበር ይታወሳል። አሁን ተመልሶ መስፍን ሐረር መንገድ ተብሎ ተሰይሟል። ወያኔ የአርበኞች ታሪክ በአጠቃላይ እንዲሁም የጀግኖችና አርበኞች ታሪክ በተለይ እንዲከበርና እንዲዘከር አይፈልግም። ወያኔ በርካታ ሐውልቶችን አፍርሷል። በምትካቸው ዘረኛ ሐውልቶችን ገትሯል። የዚህን ምክንያት ነገ ታሪክ ፍትፍት አድርጎ እንደሚያቀርበው አልጠራጠርም። ግን የእኔን ግንዛቤ ለአድማጮቻችሁ ለማጋራት የህወሓት መስራቾችና መሪዎች የወጡበት ቤተሰብ ለጣሊያን ያደሩ ባንዳዎችና የጣሊያን ሹምባሾች በመሆናቸው ነው። እስከዛሬ ታዋቂውና ስመጥር የሆኑት ሐኪም ፕሮፌሰር አስራት ወልደየስ በአደባባይ ሊዘከሩ ቀርቶ ስማቸውን የሚያነሳ ወያኔ ደህንነት አይነ ቁራኛ ውስጥ እንደሚወድቅ ይታወቃል። ጸጋዬ ገብረ መድን ደብተራው፣ ኃይሉ ገብረ ኢየሱስ ገሞራው እንኳንስ ሊታወሱ ስማቸውን በይፋ መጥራት ወንጀል ነው። ምናልባትም በሽብርተኝነት ያስከስስ ይሆናል። በቅርቡ በዋቢ ሸበሌ ሆቴል አንድ አስማማው የተባለ ሰው የተሽካር መታሰቢያ ተከበረ። ይህ ሰው በበረከት ስምኦን ትእዛዝ የኢህአፓን ታሪክ ጻፈ ተብሎ ታትሞ ሲሸጥ ነበር። መጽሐፎቹ የመሰሪው የበረከት እጅ እንዳለባቸው ያስታውቃሉ። የሰውየውን ተሽካር በዋቢ ሸበሌ ሆቴል ያዘጋጀው በረከት ለመሆኑ መረጃ ያላቸው ሰዎች ይናገራሉ። የታላቁ ባለቅኔና ጸሐፊ ተውኔት የጸጋዬ ገብረ መድን ስራዎችን አንስተው የማያውቁና የበረከት ጓደኛን ታላቅ ደራሲነት በጉልድፍ ምላሳቸው ሲመሰክሩ ሰማን። መስካሪዎቹ ድርሰት ምን እንደሆነ አያውቁም ማለት አያስደፍርም። ግን ለሆዱ ያደረ አሸስና ገሰስ ከፍሬ በለየት ይከብደዋል። የእንዲህ አይነቱ ዝግጅት ዋና ዓላማ የሃፓን እንዳበደው ሻለመልከፍ ነው። በተገኘው አጋጣሚ ሁሉ የሃፓን አኩሪ ገድል ማልኮስኮስ የወያኔ የመጀመሪያው ተልኮ ነው። ፍኖቶች በእናንተ በኩል ታላላቆቹን የኢትዮጵያ ልጆች ዘክሩ፣ አስታውሱና አስተምሩን። አራት አይናዎቹ ገመራው፣ ደብተራው፣ ቆንጅት ወዘተ እያነሳችሁ አስተዋውቁ። የፈረንጆቹን ከምንማረው ይልቅ ከራሳችን ሰዎች የምንማረው ይበልጣልና ነው። ጠማማ ሰው ሺህ ጊዜ ተስካር ቢወጣለት ጠማማነቱን አይለውጠውም። በአንጻሩ ደገኛ የሆኑ ሰዎች በጥበብ የተመሉ ስራዎቻቸው ሁሌም ሲታወሱ ይኖራሉ። ውሽልሽልና ወሽካታ ስራዎች ፀሐይ ሲወጣ ተነው ይጠፋሉ። በጣም አዋቂ የሆኑ ለሐቅ ቆመው ለሐቅ የተሰዉ ባለአራት አይናዎች ብዙ ናቸውና አስተዋውቁን በማለት ደብዳቤያቸውን ያደረሱን አፍራሻ ከአረካ ወላይታ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች የተከበረና ጓዳይ የሆነ ሰላምታዬ ለእናንተና ለአዘጋጆቹ። በኢትዮጵያ በተለያየ ስፍራ ላላችሁ የሃፓ ልጆች እንዲሁም በአለም ዙሪያ ላላችሁ በትግሉ ለቀጠላችሁ እንዲሁም በልጅነት በለጋነት እድሜያችሁ መስዋዕትነት ከፍላችሁ በትግሉም ቀጥታ ባትሳተፉም ድርጅታችሁን አፍቅራችሁ ገበናውን ሳታሰጡ በሐሰት ሳታብጠለጥሉ ክብሩን ጠብቃችሁ ላላችሁት በሞላ ሰላምታዬ ይድረሳችሁ። በዚህ ጽሑፍ ማስተላልፈው ምፈልገው ያፓራሱን እንኳን ደስ አለ ለማለት ፈልጋለሁ። እናንተ ናችሁ ላለፉት 44 ዓመት በኢትዮጵያ ሰፊ ህዝብ ባያልነት የጠነከረ እምነት ያላችሁ። የእናንተ መፈክር ነው ሰፊ ህዝብ ያቸንፋልን የፎከራችሁት። በርግጥ ዛሬ ሌላው ተከትሎ ይሆናል። ባለፉት 2ና 3 ሳምንታት በወራታ አሳስ በመራቡም በመስላቁም አያላን አንቀልባ ላይ በአረቡም በሌላውም እቅፍ የተንጠለጠለ አሳፋሪ የታሪክ አተላ የውያኔ እብሪት እብጠት ተኳሽነት አነጣጣሪነት ፉርሽካ መሆኑን ያምቦ የወለጋ የወሊሶ የጅማ ያለማያ ያርሲ የጎንደር ይቋራ የወልቃይት ህዝብ ሳይነጋገር ባንድ ላይ ስለተነሳ ብቻ እነዚህ በህፃን ደም የጠገቡ ዘረኛ ውያኔዎች በየከተማው ስናያቸው ከንፈራቸው ደርቆ ሱሪያቸው ርሶ አየናቸው። ሰው እየቀሙና እያፈናቀሉ እያረዱና እያሸበሩ ያከማቹት ሀብት ቤት እርሻ ኩባንያ ነገ የነሱ ሳይሆን ከኢትዮጵያ ሰፊው ህዝብ እንደሚረከብ ስላወቁ የሰፊውን ህዝብ ክንድ አንድ ቀን እንኳን እንደሚደቆሱና እንደሚጠፉ የተረዱበት ሳምንታት በሆኑ ነው። በሰፊው ህዝብ ሀያልነት እምነታችሁም ኩራት ሰጥቶናል። እንኳንም ያፓሁን ካሰኝቶኛል። ይህንን ህዝባዊ ድል መነሳሳት አንድነት ወደ ፍጹም ብሔራዊና ኢትዮጵያዊ ትግል በቅርብ ለመቀየር ትንሽ ስራ ይቀራል። ዲሞክራሲያን ሐላት ከልብ ማበር መተባበር። ትላንትም ዛሬ በሰፊው ህዝብ መካከል ቅራኔ የለም። ቅራኔው በጸረ ኢትዮጵያዊ ኃይሎች እንደነወያኔና በኢትዮጵያ ሰፊው ህዝብ መካከል ነው። በተለይ በሙስሊሙና በክርስቲያኑ መካከል ያፋጨው 50 ዓመት ከርማል ያለ ወያኔ ከሽፎበታል። በትላልቁ ብሔር በአማራው በኦሮሞ መካከል ደም ያራጨው 100 ዓመት ቆያለው እየፎከረ የፎከረው ጸረ ህዝቡ የወያኔ አርነት ትግራይ ቡድን ከዚህ በኋላ አልቆለታል። መፈክሩ በቃ በቃ ውጣ ነው። የህዝቡ መፈክር በተባበረና በተደራጀ የህዝብ አመጽ ቀብሩ ደርሷል። የመገነጃው ተዘጋጅቶለታል። ካላስ ሙደስሩስ ማንኝ ከወራቤ ስልጤ ዞን።
የዛሬ የደብዳቤዎች አምድ ዝግጅታችንን የምናጠናቅቀው ለማሻግሬ ከለንደን እንግሊዝ ሀገር በላኩልን ደብዳቤ ይሆናል። ሰላም ፍኖተ ዲሞክራሲ፣ ይህን ደብዳቤ የምጽፈው ይህ ነው በማይባል ንዴትና ብስጭት ነው። ከትናንት በስቲያ ረቡዕ በለንደን የተቃውሞ ሰልፍ ተው እያሉኝ ተሳትፌ ነበር። ወይኔ ቁጭት! በአገር ቤት ያለውን አመጽ ለመደገፍ ነበር የተባለው። ሄድኩኝ። ኦነግና የኦጋዴኖቹ በብዛት ነበሩ ባንዲራቸውን ይዘው። ጥቂቶች ግንቦቴዎችም ደግሞ ሻቢያን እንዳያስቀይሙ ብለው ኤርትራን የቆረጠ የኢትዮጵያ ካርታ ይዘው መጡ። ኢትዮጵያ ባዮች ጥቂቶች ነበሩ። እኔ ጅሉና መሰሎች የነበርን እንጂ አዋቂ ኢትዮጵያውያን በሰልፉ አልተገኙም ነበር። በሰልፉ የተገኙ የኔ ቢጤ ሞኝ ኢትዮጵያውያን ወያኔ በሌሎች ክልሎች ስለቀማው መሬት በጋራ መፈክር እናሰማ ብለው ሲጠይቁ ኦነጎችና ሌሎች በግሃድ እምቢ አሉን። ጉድበላበሻ ይህን ሰልፍ ግን የእሳት ባልደረባዎች የድል አስመስለው አቅርበው ህዝብን አወናብደዋል። በበኩሌ የነዚህ ሚና ወያኔያዊ ነው አለማለቱ እየከበደኝ መጥቷል። ሻቢያን ለማስደሰት አንገቷ የተቆረጠ ኢትዮጵያን በካርታ መያዝ፣ የኦነግና ኦጋዴንን ባንዲራዎች ማራገብና ጠባብና ገንጣይ ፍላጎታቸውን ማስተጋባት፣ ይህ ምን ሊባል ነው? ሳያፍሩ ደግሞ ይህን በየሚዲያ መለጠፍና ማሰራጨት ምን ሊባል ነው? ይሄ ሆድ ወይስ ድንቁርና ያንገሸግሻል? ሲሉ ለማሻግሬ ከለንደን እንግሊዝ ሀገር ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ዝግጅታችንን በዚሁ እናጠናቅቃለን። ሳምንት አርብ እስከምንገናኝ ደህና ቆዩን። አመጽ ህዝባዊነትን ያማከለ ይሁን። በዳዊት ተመስገን።
ነጻነትን ከመናፈቅና የባርነትን ቀንበር ከባራገፍ ምኞት ባሻገር የባላገርነትን የአንድነት መንፈስ ሊኖረን ይገባል። ኢትዮጵያዊነት ህዝብነታችንና ስልጣኔያችንን በዓለም ላይ ያሳወቀ፣ በአፍሪካውያን መካከል የክብር ቦታችንን ያስጠበቀ፣ የጀግንነትና የእምነት ጽናት የሚያንጸባርቅ ነው። ኢትዮጵያዊነት የረጅም ዘመናት የነጻነት ታሪክና የበለጸገ ባህላችን የሚታወቅበት፣ ከሁሉም በላይ የአንድነት ስማችን ነው። አሁን ካለንበት ህይወት ላይ የተፈጠረው ሰቆቃ ሁሉ መሰረታዊ ምንጩ የጎሳ ፖለቲካ ላይ ያጠነጠነ ስለሆነ ብቻ ነው። እንደሚታወቀው አብዛኞቹ ተቃዋሚ ፓርቲዎች ነን ብለው የሚንቀሳቀሱት ከኢትዮጵያዊነት ይልቅ ጎሳን ያተኮረ ወይም ያጠነጠነ በመሆኑ ትግሉ ህዝባዊነት የሌለው አመጽ ስላልሆነ ለመስረቅ እድል ያላገኘ ሌባ ሰው ታማኝ ነኝ ብሎ ያስባል እንደሚባለው ሆኖ ይቀራል። ኢትዮጵያዊነትንና ህዝባዊነትን ያማከለ አመጽ ሲሆን በእርግጠኝነት መናገር የሚቻለው ይፍጠንም ወይም ይዘግ እንጂ የሚፈለገው ፍትህና ነጻነት እውን ይሆናል። እስካሁን ድረስ ዘላለማዊት ኢትዮጵያን እድሜው በዛሬና በነገ መካከል የተወሰነውን ወያኔን እንደ መሽገር ተጣብቆ ከሚያራምደው ቡትቱ ስርዓት ለመለየት አለመቻላችን ልብን የሚያቆስል ህመም ነው። እያለቁ ያሉትን የኢትዮጵያ ንጹሐን ዜጎች፣ የሚፈርሰውና የሚቃጠለው በዚች ሀገር ዜጎች ደምና ለብ የተገነባ ሀብት መሆኑን የምናምን ቢሆን በየወቅቱ ከጎናችን አንዳንድ ኪሎ ስጋ በወደቀ ነበር። ችግሩ ምናልባት ኢትዮጵያዊነትን ባለፉት 40 ዓመታት ተንገላቷል ለአፍ ለአመል የምናነሳው እንጂ የልብ እምነትና ትልቅ መርህ አላደረግነው። በጎሳና በሃይማኖት አናሳ ክፍል መሆን ትልቅ ችግር አለበት። እኔ አመለካከት ዞሮ ዞሮ ሁሉም ኢትዮጵያ ያቺ ሀገር የጋራ ሀገር መሆኗን እንዲረዳና ኢትዮጵያዊነት በተባለ ጥልቅ ሀገር እሴት ዙሪያ ብሎም ማንም ዜጋ ማንም ከዚያች አፈር ተቆንጥሮ የተሰራ ሰው ሌላ ነኝ እንዳይል ነው። በኢትዮጵያነት ላይ ትልቅ ዘመቻ ግንባር የተከፈተው በኑሳን በክፍልፋይ እንድንወሰን የጎሳ ፖለቲካ ወያኔ መስበክ ከያዘበት ወዲህ መሆኑ ይታወቃል። አንዳንድ ዘመናት አግበስብሰው የሚያመጧቸው ችግሮች የህዝብን ነፍስ ምንኛ እንደሚፈታተኑ ይታወቃል። በወቅቱ አንጻር ሲታዩ እንደ ችግር የሚገመቱ ክስተቶች የታሪክ ጉድፎች ይባላሉ። ለነዚህ ፈሳሽና ላፊ ተጓዥ ክስተቶች የኢትዮጵያ ወጣቶች ትክክለኛውን የትግል ፈለገ ማሰናዳት ወይም ልዩ ጎይ የመቅደድ ኃላፊነት አለባቸው። ጠንካራ ዜጎች ከያሉበት ይወጡበትና ህዝብንም የሚያስተባብሩበት ወይም የሚያነሳሱበት ወቅት ይህ ሰዓት ነው። በነፍስ መፈተኛነት በተተከሰው የህይወት ለውጥ የጊዜ ክፍል ችግሩ ለመጋፈጥ ወይም እንዲሁ ለችግሩ ለመንበርከክ የምንቆምበት መድረክ ከራሳችን አልፎ ያገርን ህልውና ይመለከታል። ያነጋገር ወግ ሆነና አንዳንድ አባቶችና እናቶች ያለፈውን ዘመን ሁሉ ደጉ ዘመን የማለት ሰባዊ ያነጋገር አላቸው። በመሰረቱ ግን ደጉ ዘመን እየተባለ የሚጠቀስ የታሪክ ወቅት እንዳለፈና እንደሚያልፍም ሁሉ ክፉ ወቅትም አሻራውን ትቶ በትውልድ ግንባር ላይ ጠባሳውን ልቅፎ ያልፋል። ምናልባትም ለአዲስ የፖለቲካ መልክዓ ምድር መፈጠር አንድ አይነት ግፊት ፈጥሮ ማን ያውቃል ብዙ ኮተት ኮረኮንችና ግሳንግስ ከምሮብን ይሄዳል። አሁን እንደሚባለው ሁሉ ትውልዶች እንዳለፉና እንደሚያልፉ ሁሉ የነሱ ዘመነ ጉድ የሆኑ ደግ ቀኖችና ክፉ ዘመናትም ያልፋሉ። ዘላለማዊነት የላቸውም። ዘላለማዊነትስ ያለው አገር ነው። ዘላለማዊነትስ ያለው የታሪክ ትዝብትና የእውነት ምስክርነት ብቻ ነው። የመጣውን ብሔራዊ ግፍና መከራ እንዴት አየነው? የሚመጣውንስ እናውቃለን ወይ? ካወቅን እንዴት ልናስቀረው እንችላለን? ከመጣስ ከባድና የማንወጣው አደጋ ሳይጥልብን እንዴት ልናስተናግደው ይገባናል? በፈታኙ ሰዓት እንደ ሶቪየቱ ሚካኤል ከሌሊን እስከ ብሬዥኔቭ ድረስ ተመሳስሎና መስሎ ለየተረኛው የአየር ጠባይ የሚሆን ልብስ አዘጋጅቶ ክፉ ቀን ማለፍ ይቻል ይሆንን? ችግር መሸሽን ትቶ ከውስጡ ዋኝቶ ስለ መውጣት ማንሳቱን እንጂ ስለ የውሃ ሊትሩ ጫው ላለማንሳት ይሻለው። ለምሳሌ ከሁለት ዓመት በኋላ 7 ሚሊዮን ኢትዮጵያ ይራባል ቢባል ደፍሮ የሚያስተባብር አለ? ጭራቅ ሊበላል እንደሚችል እያወቅን እያመንን ኢትዮጵያን ሁሉ ሲመጣ እናየዋለን ከማለት ባሻገር አውሬው ወዳለበት ስፍራ ሄደን የምንገድል አይደለም የሚል ትችት በየደረታችን ላይ ለጥፈን የምንሄድ ነው። በራሳችን የተፈጥሮ ቸልተኝነት ላይና በዋናነት በወያኔ ጭካኔ አመለካከትና ልበደንዳናነት ተጨምሮ ተያይዞ ወደ ገደል የመግባት ያህል ነው አሁን ያለንበት ወቅት። ይህን ይመስላል ጅብ በቀደደበት ውሻ እንደሚባለው ሁሉ ወያኔው ያመለካከትና ወያኔው ያመሰላለት ማራመት ትግሉን ጥጃ ደርሷል ብያላለ። በብሔረሰብ ማንነት ላይ ብቻ ተኮረ ተቃውሞ ውጤት አልባ ነው። ተማሪዎች ፖለቲካል ተገለጸላቸው የ24 ዓመታት የጎሳ ፖለቲካ ውጤት ናቸው። ወያኔ የዚህ ክልል የዚያ ክልል እያለ ተማሪዎቹን የጎሳ ጭቃ ፖለቲካን አርዛኛውን አላውሷቸዋል። ወያኔ የዘር ፖለቲካ ጭንቅላታቸውም ተረክቷል። እንደሚታየኝ የፖለቲካ ምህዳር መጥበብና መስፋት እንዲሁም ተቃዋሚዎች ያሉበት ሁኔታ በትክክለኛው ፖለቲካ ይዘቱን ይዞ መሄድ ሲገባው ነገር ግን ሁኔታዎች ተጣመው ተንጋደው ጎብጦ ይቀርበዋል። ብዙውን ጊዜ ትግሉ ወደ ኋላ የሚጎተተው ህዝባዊነትን ያላማከለ ስለሆነ ብቻ ነው። ወጣቱ የብሔርተኛና የጎሳ ፖለቲከኛ መጠቀሚያና ሰለባ ሊሆንም አይገባም። ኦሮሞ እንዴት እንደሚገነጠል ጋምቤላ ወዘተ እየተባለ ትግሉን ያኮላሽዋል እንጂ ትግሉን ወዴትም አያደርሰውም። ኢትዮጵያን ያላማከለ ትግል ብሎም ህዝባዊነት ያላማከለ አመጽ የሳምንት ብቻ ነው የሚሆነው። በሌላም በኩል የውሃው ሙላት ሲመጣ አካፋና ዶማ ይዘን መውጣት እንጂ የጅረቱን ቁጣ እዚያው በወቅቱ የማስቀረት ስነልቦናዊ ባህሪ ስለሌለን ይኸው ችግሩን በስጋና በደም አየነው ማለት ብቻ ነው። የተባለ ሁሉና ሌላው አብሮ መጣ። በችግሮቹ ውቅያኖስ ውስጥ ከገባን በኋላ ችግሩ ሲደፍቀው በስነ ተፈጥሯችን ውስጥ ጎልቶ የሚታየው ባህሪ ችግር ሲመጣ መጋፈጥ እንጂ የማስቀረት ግንዛቤ ማጣት፣ በእቅድ የመስራትና የመኖር ባህል አለመዳበር፣ ጠላትን መናቅና በወገን ጉልበት ከሚገባው በላይ የመተማመን ስህተት ነው። ትግሉን በምን አይነት ሁኔታ እየሄደ እንዳለ አትኩረት ሰጥቶ አለማየት። ወያኔም የተሰራው በዚህ አይነት ክር ሲሆን አረመኔያዊ አገዛዝ የዚህ የስነ ህይወት ፍሬዎች ናቸው። ስለዚህ የሰለጠነ ስርዓት ተከታይ ሀገር የሚያተኩሩበት ነገን እያዩ የማቀድ የዛሬ ችግሮችን ትናንት ለመፍታት መሞከርና ምንም አይነት መከራ በውዝፍ ለሚቀጥለው ትልድ ማውረስ ትክክል ያለመሆኑን ሀቅ አልተቀበልንም ባጭሩ የወደፊት ተመልካችነት ሊኖረን አልቻለም ስለዚህ ዘወትር ከራሳችን ልክ ወደኋላ ተመልካች አወዳሽነት የወደፊት በጉጉት የምንመለከት የወደፊቱ ብርሃን እንዳይጠፋ ምን ደክመውም አይደለንም የኢትዮጵያ ህዝብ ንብረት ባለፉት 30 አመታት ከፊሉም መነሻውን ድልድዩን መንገዱን ፋብሪካውን ያቃጠለ ነው ከሚሽ ደግሞ ያንን ተግባር እንደማይከፍልበት ተውኔት ሲመለከት ቆይቷል ቢባልም ማጋነን አመስልኝ ታዲያ ወያኔ በለስቀንቶት መዲናዋን ከያዘ ጀምሮ ከተማይቱን ከማቃጠል አልፎ ኢትዮጵያንና ህዝቦቿን ዘርፈ ብዙ በሆነ ችግር እያመከነ ይገኛል ከወያኔ ጋር በፊት ጋብቻ ፈጽሞ በጋብቻ ለጋብቻ እየፈጸሙ የፖለቲካ ጽንፈኝነትን የሚያራምዱ ስልጣን ከያዘ በኋላ እንኳን በሚያዋጣቸው የኢኮኖሚና ማህበራዊ ቀዳማካኝነት አገር የማፈራረሱን የማቀጨጩን ተግባር እየገፉበት እንደመቀጠሉ ቁጭሎቻቸውም የዚህ ስርዓት ጥገኛ ናቸው ይህን ስርዓት ደመኛ ላደረገ ኢትዮጵያዊ በትትና ልገልጥም ወደው ወያኔ ያዘው ሀብትና ንብረት የኢትዮጵያ ህዝብ ንብረት እንደሆነ መላልሰው እንዲያስቡ ነው ይህን የበሰበሰውን ስርዓት አፈራርሶ በይዛትና በቅርጽ አዲስ በሆነ ስርዓት በፍራሹ ወይም በመቃብሩ ላይ መተካትን መገንባት እንዴት ነው የሚሆነው ብለን ማሰብ መቼም ይጠበቅብናል ያ ትውልድ ያንድ ትውልድ አብታይ ገድል የታሪክ ማስረጃዎች በጥልቀትና በገፍ ቀርበው ምራፎችን ከምራፎች በማገናዘብ ትይንቶችን ከትይንቶች በማነጻጸር ሂደትን ከሂደት በማመሰካከር ሀቅ ሊነጠርበት ሊናጥበት የሚችል በዋዛ ሊታይ የማይገባ የዘመናችን አንዱ ታላቅ የታሪክ ስንክሳር ነው ማናችንም ቢሆን የምንፈልገውን ለማግኘት ደረጃ ይላይውን እንጂ ዋጋ መክፈል ይኖርብናል ልክ ፈረንጆች ነጻ መሳይለም እንደሚሉት ማለት ነው ባሁን ሰዓት ለውጥ ለማምጣት እየተንቀሳቀሳለው ትምርት እንዲሆነው ያ ትውልድ ከጊዜ ብዛት በብጅታ የታወከውን አይነ ህሊናን የብርሃን ብልጭታ በመስጠት 40ና ከዚያም በላይ አመታት ወደኋላ በመመለስ በወቅቱ የተከናወኑትን የትግል ተውኔቶች ማስተማር ይገባል ወጣቱ ትውልድ የብሔረሰብ ወርቀ ዘቦ በሆነች ኢትዮጵያ የብረብሔርን የፖለቲካ የትግል ስልት ይዞ የተነሳውን ፈለግ ሊያራምድ ግድ ይላል ኢትዮጵያ ወጣት የቱን ያህል የብርተኛና የጎሳ ፖለቲከኞች መጠቀሚያና ሰለባ ሊሆን አይገባውም የወያኔ አምባገነን አገዛዝ በተባበረ ትግል እናስወግደዋለን
Yeah. ጀጅኝ